ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሐምሌ 23 ቀን 2015 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ ሐምሌ 23 ቀን 1335 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ሰምንቱን ዋና ዋና ዜናዎች የምንተነትንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። በማስከተልም በአሳለፍነው ሳምንት ተላልፈው የነበሩ የፍኖተ ዴሞክራሲ ሀብታዎችን በድጋሚ አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። ወቅታዊው የስንዴ ፖለቲካ የፍጻሜው መዘዝ አደገኛ መሆኑ ተሰማ። ይህ በኢትዮጵያ ህዝብ አክንትፍ የተባለው አረመኔው ዘረኛ ቡድን የደረሰበትን የውጭ ምንዛሪ እጦት ለማካካስ በደመነፍስ ስንዴ ወደ ውጭ መላክ መጀመሩን ጦርምባ መንፋቱን ሳይጨርስ የስንዴ እርዳታ እየጠየቀ መሆኑ በስፋት እያነጋገረ መገኘቱ ታውቋል። በጠመንጃ ገበሬዎችን እያስፈራራ ጎተራዎችን በመገልበጥ እና ከመንግስታቱ ድርጅት ለተራቡ ወገኖች በእርዳታ የመጣን ስንዴ ወደ ውጭ በመላክ የተደረገው መንጫጫት ባገዛዙ ቁንጮ ካድሬዎች ሙሉ በሙሉ መዘረፉ እየተጋለጠ መሆኑም ተሰምቷል። በገዛ ራሱ ይሁን በአሜሪካ ትእዛዝ ውርጋጡ የይስሙላው ኮሎኔል ለዩክሬን አምባገነን በረሃብ አለንጋ እየተጠበሰ በሚገኘው ህዝብ ስም የስንዴ ጠማጽኖ ማቅረቡ በድጋሚ ለመዝረፍ እንደሆነ ሊጋለጥና ሌባው ፋሽስታዊ ስርዓት ለፍርድ ይቅረብ የሚል ድምጽ እየተስተጋባ መሆኑ ታውቋል። ዘንድሮ አብዛኛው የእርሻ መሬት በሚገባ ታርሶና ለስልሶ ቢዘጋጅም በውጭ ምንዛሪ ችግር ምክንያት የምርጥ ዘርና የማዳበሪያ አቅርቦት በመቆሙ የእርሻ መሬቶቹ ጦም ማደራቸው የታወቀ በመሆኑ ከዚሁ ጋር በተያያዘ በመጪው ዓመት በኢትዮጵያ ታይቶ የማይታወቅ የረሃብ መከራ አይቀሬነትን በርካታ ተመራማሪዎች ያስረዳሉ። ከሁሉ በከፋም በአማራ ላይ በተከፈተው የእብሪት ጦርነት አብዛኛው የአማራ ወጣት ገበሬዎች በፋኖ አርበኞች ኃይል ተሰልፈው ነጻነታቸውና ክብራቸውን ለማስከበር እየተዋደቁ በመሆናቸው ለርሻ ጦም ማደር የራሱን አስተዋጽኦ ማድረጉን በርካቶች ያስረዳሉ። በሌላ በኩል ከዩክሬን ጋር እየተደረገ ያለው መሞዳሞድ በስንዴ ስም ከዚህ ቀደም እየተደረገ እንዳለው ለጦር መሳሪያ ሸመታ ሊሆን እንደሚችል የሚያስረዱም አልጠፉም። አገዛዙ እያራመደ ያለው ስንዴ ፖለቲካ ዛሬ ፋሽስታዊው ዘረኛ በህዝብ ስም ዘረፋን እያጧጧፈ ያለው የቅርብ ውጤቱ ሲሆን በዘለቄታ ግቡ የራሱን መቀበሪያ ጉድጓድ በገዛ ራሱ አጥልቆ እየማሰ መሆኑን የፖለቲካ አዋቂዎች ያስረዳሉ። ድፍን የአማራ አካባቢ የጦርነት አውድማ መሆኑ መደምደሚያው ዘረኛውን አገዛዝ በመደምሰስ ነው ተባለ። የአማራ ምድር ከሰሜን አቅጣጫ በፋሽስቱ ወያኔ ከምዕራብ በሱዳን ከአረመኔው ከቤንሻንጉል ጉሙዝና ከጽንፈኛና አሸባሪ ኦሮሞ ቡድኖች ከደቡብ ባገዛዙና በኦነግ ጣምራ ጦር በተደጋጋሚ አጣየን እስከ ድረስ የደረሱ ዘመቻዎችን በማካሄድ የተፈጸሙት ግፎች የአማራ ህዝብን በአጠቃላይ ለመብቱና ለክብሩ እንዲፋለም ቆስቆሰውና ቀስቀሰው አሁን እየተካሄደ ለሚገኘው የአርበኞቹ ፋኖች የመፋለም ትግልን ማስከተሉ የታወቀ ነው። ከዚህ ቀደም ወያኔ የሰሜን እዝ የሚባለው ያገዛዙ ጦር ላይ ጥቃት ፈጸመ ተብሎ ወያኔን የመፋለም ጦርነት እንዲካሄድ የተደረገው በአማራ ምድር በመሆኑ ትምህርት ቤቶች፣ የህክምና ተቋማት፣ ታሪካዊ ገዳማትና አብያተ ክርስቲያናት፣ መስጊዶች፣ መንደሮች እንዲወድሙ የተደረገው ባሻጥር መሆኑን በርካቶች በቁጭት ያስረዳሉ። አሁንም በድጋሚ ጦርነቱ በአማራ ምድር መደረጉ የፋሽስቱ የወያኔ ጦር ያልጨረሰውን የታሪካዊ ሐውልቶች፣ ከተሞች፣ ገዳማት ወዘተ የማጥፋት ዘመቻ ለማካሄድ መሆኑን የፖለቲካ አዋቂዎች ጥርጣሬያቸውን ሲሰነዝሩ ተደምጠዋል። የኢትዮጵያን ለማጥፋት ሌት ተቀን የሚዶልተው የኦሮሞ ጽንፈኞች ቡድን የዚህ ጦርነት ግብ ያደረገው የአጼ ፋሲል ቤተ መንግስትን፣ የላሊበላ ውቅር አብያተ ክርስቲያናትንና እድሜ ጠገብ ገዳማትንና አብያተ ክርስቲያናትን፣ እድሜ ጠገብ የኦርቶዶክስ ተዋህዶ ክርስትና መጻሕፍትንና የሃይማኖቷ ስርዓትን በማጥፋት የተሰረዘና የተከለሰ የኢትዮጵያ ታሪክን ለማንጻፍ መሆኑ ሊጋለጥ ይገባዋል የሚለው ሐሳብ እያስማማ መሆኑም ታውቋል።
አገዛዙ በግፍ 80 ሺህ ወጣቶችን ማሳጣቱ እየተነገረ ይገኛል። ኮሎኔል ብርሃኑ ጁላና የኦሮሞ ጓዶቻቸው አንደኛ የነማይካመርን ድጋፍና ከውጭ ገንዘብ ለማግኘት ከወያኔ ጋር በመናበብ በመቀናጀት ወያኔዎችን ነው ለቀየስን ለመቆጣጠር እንጃመቻቸው ከወዲሁ ፋኖችን ትጥቅ ለማስፈታት ሁለተኛ በማላገር ታላቋን ኦሮሞ እንዳንመሰረት ችግር የሚሆንብን አማራው ስለሆነ አማራውን መስፈር አለብን በሚል ቆርጠው ተነስተዋል። አማራውን ተጥቆን ብቻ ሳይሆን ፍሬውን እናስፈታለን በሚል በጥጋብና በጀብደኝነት ጦርነት የከፈቱት ሚያዝያ 20 ቀን 2015 ዓ.ም ተመረተ ነበር። ሐምሌ 20 ቀን 2015 ዓመተ ምህረትን አልፈን ጦርነቱ 3 ወራትን ድፍን አስቆጥሯል። በመከላከል ላይ አተኩሮ የነበረው ፋኖ በትንሹም ቢሆን ወደ ማጥቃት የተሸጋገረበት ሁኔታ ነው ያለው። አገዛዙ ከመሃል ሀገር ወታደር በየብስ የሚያመላልስ ስንቅና ተስክ ሎጂስቲክ የሚያቀርበው በአዋሽ ሚሌ በኩል አድርጎ ነው። ከሚሌ በካሳ ጊታ ባት ያድርጎ ወደ ወሎ ኮምቦልቻ ከሚሴ በጭፈሃራ ጉብዬ አድርጎ ወደ ወልዲያ ባለው መስመር ነው። ኮምቦልቻና ወልዲያ ለአገዛዙ ከሎጂስቲክ አንጻር በጣም አስፈላጊ ኮሪደሮች እንደሆኑም እየተነገረ ነው። አሁን ባለው ሁኔታ ከመሃል ሀገር በደጀን በኩል ወደ ጎጃም መሄድ የማይታሰብ ሆኗል። በደብረ ብርሃኑ ደብረ ሲና በኩል የግል መኪኖች ካልሆኑ ወታደሮችን ማመላለስም አይቻልም። ከኮምቦልቻ በመካነ ሰላም አድርጎ ወደ ጎጃም መርጦ ለማርያም የሚሄደው አይቻልም። የቀረች ከወልዲያ በጋሹና በኩል ወደ ደብረ ታቦር ወሮታ አድርጎ ወደ ሰሜን ወደ ጎንደር ወደ ደቡብ ወደ ባህር ዳር የሚወስደው መንገድ ነው። ይህንን መንገድ አገዛዙ መጠቀም እንዳይችል ተደርጓል። በሰሜን ወሎ ዞን መስቀለኛና ስትራቴጂክ ቦታ ላይ የምትገኘው ከወያኔ ጋር ጦርነት ሲደረግ ብዙ ጊዜ ስትያዝ ስትለቀ ከፍተኛ ጦርነት ሲያደርጉባት የነበረችው የጋሸና ከተማ በምስራቅ አማራ ፋኖ ቁጥጥር ስር ሆናለች። ሙሉ ለሙሉ ከብልጽግና ተጠቂዎች ሐምሌ 20 ቀን 2015 ዓ.ም ምረት ነጻ ወጣለች። ከጋሸና በተጨማሪ እንደ ደብረ ዳቪት መቄት አግሪት በፋኖች እይታ ውስጥ ወድቀዋል። ከላይ እንደተገለጸው በዚህ ምክንያት ነው የወልዲያ ደብረ ታቦር መንገድ ላገዛዝ ዝግዮ ነው። በተጨማሪ የአማራ ኃይሎች ፖሎ በዋድላ ድላንታ መቄት ላስታ ጊዳን ጉባ ላፍቶና አምባሰል አማራ ሳይንት ወግዲ ወረዳዎች በስፋት እየተንቀሳቀሱ ነው። በቆቦ በሮቢት ወልዲያና በኡርጌሳ ከበባ ውጊያዎች ተደርገዋል። በአማራ ሳይንት አጅባራ አካባቢ ወደ አካስታና ወረኤሉ በሚወስደው አቅጣጫ ከደሴ ወደ ጎጃም የሚወስደው መስመር በወግዲ እንዲሁም ከወረኤሉ አቀስታ ወደ ሰሜን ትንሽ ራቅ ብሎ ባለው የአማራ ሳይንት ወረዳ ከፍተኛ ውጊያ ተደርጓል የተደረገም ነው። ከወግዲ ከተማና ከአማራ ሳይንት ዋና ከተማ አጅባ ያገዛዙ ጦር ተሸንፎ ለቆቷል። ከደሴ ወደ ጎጃም መርጦ ለማርያም በሚወስደው መንገድ በወረኤሉ መካነ ሰላም መካከል ባለችው በገነሴ ባገዛዙ ወታደሮች ላይ በተወሰደው እርምጃ በዚያ የነበረች ያገዛዙ ካምፕ እንዳልነበረች ሆናለች። ከ80 በላይ ያገዛዙ ወታደሮች ተገለዋል። ብዙዎች ቁስለኛ ሆነዋል። አገዛዙ ከፍተኛ ጉዳት ደርሶበታል። የብልጽግና ወታደሮች በንጹሃን ዜጎች ላይ የፈጸሙት ኢሰብአዊ ጭካኔያዊ ሰላማዊ ዜጎች ግድያን ተከትሎ በተቀሰቀሰ ህዝባዊ ተቃውሞና ህዝብን ለማዳን በተሰማሩ ፋኖች ትንቅንቅ ጎርጎራ ቆላድባ ጨህትና ጨምሮ አብዛኛው ምስራቅ እና የምዕራብ ደንቢያ ወረዳዎች ከብልጽግና ገዛዝ ነጻ የወጡበት ሁኔታ ነው ያለው። በደቡብ ጎንደር ዞን ከብናስ ጀምሮ እስከ አዲስ ዘመን ከአዲስ ዘመን ማክሰኝትን ጨምሮ እስከ ጎንደር ከተማ ጫፍ ያለው አካባቢ በፋኖች ሽሮድቋል። ሰሜን ጎንደር ያው ሰሜን ጎንደር ነው። በዚያ ያሉ ካድሮች የሰሜን ጎንደር ዞን አስተዳዳሪ አቶ ያለ ዓለም ፋንታውንን ጨምሮ ከህዝብ ወገናቸው አገዛዙ ከሶስት ወር በፊት ጦርነት ሲከፍት በዚያው በሰሜን ጎንደር በዳባት ወረዳ ባጅሬ ጃንወራ ነበር ትንኮሳ የጀመረው። በተከታታይ ሽንፈት ሲደርስበት በሰሜን ጎንደር አርፎ የተቀመጠበት ሁኔታ ምን እንዳለ ተገልጿል። በሰሜን ሸዋ ሳይፋስ በሸዋሮቢት አካባቢ ከፍተኛ ጦርነት ተደርጓል። ሐምሌ 18 ቀን በሸዋሮቢት በደብረ ሲና ሽክላ ስባሪ የሪፐብሊካን ጋርድ የሚባሉ ቀይ ቦኔት ያሉበት ከፍተኛ ወታደራዊ ኮንቮይ ላይ በተደረገ ደፈጣ ኮንቮይ ሙሉ ለሙሉ ተደምሷል። ከ30 በላይ የተገደሉ ሲሆን ብዙዎች ተማርከዋል። በርካታ አካባቢዎች መሳሪያዎች ሳይቀር በአማራ ህዝባዊ ኃይሎች ወድቀዋል። በመራ ቤቴ በአለም ከተማ አካባቢ በሚገኝ አገዛዝ ካምፕ ላይ በተፈጸመ ድንገተኛ ጥቃት በካምፑ የነበረው አገዛዝ ጦር ያለቀው አልቆ የቆሰለው ቆስሎ የተማረከውም ተማርኮ የቀረው ግራ አውጪ ብሎ ተበትኗል። ፋኖች አገዛዝ ጦር ሲማረክ ያስከበረውን ጥሎ የሄደውን በርካታ ከበባድ መሳሪያዎችና የጥይት ሳጥኖችም ተማርከዋል። ምስራቅ ጎጃም ከደብረ ማርቆስ ከደጀን ከተማ ያለው መስመር ብቻ ነው የሚቀረው። አብዛኛው ምስራቅ ጎጃም በፋኖች እይታ ውስጥ ነው ያለው። በመሃል ጎጃም ያለው አንድ እንደ ደጋዳሞት ቋሪትን ጨምሮ በወለጋ መስመር እንዲሁም በሸዋና በወሎ መስመር ያለው ያባይ ሸለቆ በፋኖች ቁጥጥር ወድቋል። በአዋይ ዞንና በምዕራብ ጎጃም ባህር ዳርን ጨምሮ አገዛዙ አሁን በጋይ እየፈነጨ ነው። በተለይ አዋይ ዞንና ምዕራብ ጎጃም በአሁኑ ሰዓት ህዝባዊ ኃይሉ ተዳክሞ ያገዛዙ ኃይል የተወሰነ መጠናከር ይታይበታል። በአጠቃላይ ላለፉት 3 ወራት ቢያንስ 56 ከተሞችና አካባቢያቸው ከብልጽግና ወታደሮች ጋር ውጊያ ተደርጓል ወይንም እየተደረገ ነው። በሁሉም ማለት በሚቻል ደረጃ አገዛዙ ከፍተኛ ሽንፈት ነው የተከናነበው። ባህር ዳር የሰሜን ምዕራብ እዝ ጀነራሎች መኮንኖች ባደረጉት ስብሰባ ወይም ግምገማ ባለፉት 3 ወራት ብቻ 27,000 አገዛዙ ታጣቂዎች ቁስለኛ እንደሆኑ ተዘግቧል። የተገደሉና አንዋጋም ብለው ጥለው የሄዱ ተመሳሳይ ቁጥር ሊሆን ይችላል ብለን ብንወስድ አገዛዙ 81,000 ወታደሮችን አጣ ማለት ይቻላል። ውጊያ የተደረገባቸው አካባቢዎች ጎጃም ክፍለ ሀገር ፍኖተ ሰላም፣ ደንበጫ፣ አማኑኤል፣ ደብረ ኤልያስ፣ ጅጋ፣ ፈረስ ቤት፣ ቋሪት፣ ደጋዳሞት፣ አዲስ ሞጣ፣ ግንዶይንና ቢቸና፣ ደብረ ወርቅ፣ መርጦ ለማርያም እንዲሁም ሸብለብረንታና እናርጅና ውጋ ናቸው። ጎንደር ክፍለ ሀገር ደግሞ ጎንደር ከተማ፣ ጨዋሂት፣ ቆላድባ፣ ጎርጎራ፣ ማክሰኝት፣ አብረሃጅራ፣ አዲስ ዘመን፣ ወሮሳ፣ እብናትና ጅሬ ጃኖራ እንዲሁም ዳባት ናቸው። ወሎ ክፍለ ሀገር ላሊበላ፣ ወልዲያ፣ ቆቦ፣ ተኩለሽ፣ ሙጃ፣ ኡርጌሳ፣ አግሪት፣ ኮኪት፣ ደብረ ዘቢት፣ ኡገልጤና፣ አጅባር፣ አማራ ሳይንት፣ ገነቴ፣ ወግዲ፣ መካነ ሰላም ናቸው። በሸዋ ክፍለ ሀገር ሸዋሮቢት፣ ደብረሲና፣ አራሳ፣ ማጀቴ፣ አንጾኪያ፣ ገምዛ፣ አጣዬ፣ ቆሬ ሜዳ፣ ካራ ቆሬ ሜዳ፣ ጃማ፣ አለም ከተማና ጉንዶ መስቀል ናቸው። ብዙዎቻችን ከጅምሩ ህዝብ ማሸነፍ አይቻልም ብለን ስናስተነቅቅ ነበር ብለዋል ህዝባዊ ኃይሎቹ። የሁሉ ወታደር አልቆባቸው አሁንና አብይ አህመድ ከጥጋባቸው አልፈከኑም። በጀብደኝነት ማዘዛቸውን የኦነግ መናሪያ በሆነው በኦሮ ብሔረሰብ ዞን በምትገኘ ኬሚሴ አድርጎ ወታደሮቹ ያከማቹ ይገኛል። በተመሳሳይ ሁኔታ ከመተማ አካባቢ ወደ ጭልጋ አባይ ይጠብቁ የነበሩት ወታደሮችን ወደ ቻግኒ አዊ ዞን እያመጡ ነው። በባህር ዳር በኮምቦልቻ ባህር ዳርንም በአይሮፕላን ወታደር እያጓጓዙ ነው። አሁን ሰዎች ታስረዋል፣ ታውረዋል። አሁን አገርና እናገለግላለን ብለው የገቡ ዜጎች ተማስፈጀት ደስ ደስ እያሉ ነው። አሁንም ወደ አማራ አካባቢ የሚገባ ወታደር መግደል፣ መማረክ ወይንም መቁሰል ግድ ይላል። ይህ እድል ፈንታው ነው። ምክንያቱም ከጸረ ህዝቦቹ ከጠባቦቹና ከተገንጣዮቹ ጎን የተሰለፈ ሁሉ ለኢትዮጵያና ለኢትዮጵያዊነት የሚሆን አይደለም። ይልቅ እነ አብይ አህመድ የማይሰሙ ትንሽ እንኳን የሚሰማቸው አካላት ካሉ ውሸት ከመናገርና ፕሮፓጋንዳን በይፋ ከመልቀቅ ባለፈ በተግባር ሀገር የማዳንና ህዝብን የመታደግ ህልምም ይሁን እቅድ እንደሌላቸው መላው የኢትዮጵያ ህዝብ ሊያውቅ እንደሚገባም ተጠቁሟል። እነርሱ በየመናፈሻ ሲዝናኑ፣ በየሪዞርቱ በሬ እያሳረዱ ቁርጥ ሲገጩ፣ ለምንድነው ደሃው የስም እንደ ቅጠል የሚረግፈው? በአማራ አካባቢ እየተደረገ ያለው ጦርነትም መቆም አለበት። አገዛዙ አልቆምም ካለ የሽብር ተግባሩን ካላቆመ የዘንት ያቄ ካላከበረ የሽግግር መንግስት ካልተቆቋመና አገዛዙ ከነገብራበሮቹ ካልተወገደ በስተቀር የህዝብ ኃይል ምርጫ የለውም። የህዝብ አሸባሪዎችን ከመመከት ብሎም ከመደምሰስ ውጭ ሌላ ምንም አይነት ሀገር የማስቀጠል ህልም የለውም የሚል መረክተም ሲተላለፍ ሰምቷል። አማራ ሁሉ ፋኖ መሆኑ እየታየ ያለበት ተግባር በሀገሪቱ ተንሰራፍቷል። በመላው ዓለም ያለው አማራ ብቻ ሳይሆን አፋሩ፣ ጉራጌው፣ ደቡቡ በሙሉ የአማራ ፋኖ ደጋፊ መሆኑም እየታየ ነው። ከትግሬና ከኦሮሞ ፋኖ የፋኖ መምጣት እንደ ክርስቶስ መምጣት እየተጠበቀ ያለው የተምሳለ የትየለሌ አካባቢዎችም ወልተዋል። የአማራ ጉልበቱ ከምር እየተገለጸ ነው። ለኑሮ ለሆዱ ሲል አድፍጦ ተቀምጦ የነበረው ሰው በሙሉ ፋኖ መሆኑም እየታየ ነው። መከላከያ ፋኖ ደጋፊ መሆኑንም ያስመሰከረ በሸዋ ቤት በጎንደር እየፈጸመ ባለው የንጹሃን ግድያ ምክንያት የፋኖ ካምፕ በተቃዋሚ ኃይሎች እየሞላው ነው። ለውጊያ የሚላከው መከላከያም ከነተጥቆ መከብለሉ በዚያው መንደር የፋኖ ራይ የጋራ የየሆነ መምጣቱም አመላካች ነው። የተሟላ ድል እስኪመጣ አንዳንድ ወጣ ገባ ያሉ አካላት መኖራቸው ግን አይቀርም። በሃይማኖት በውስጥ የትግሬ የኦሮሞ ዘር ይዘው በስም አማራ የሆኑ የብልጽግና ካድሬዎች፣ የሥራ አላፊዎች፣ ባለስልጣናት፣ የፖሊስና የመከላከያ አዛዦች፣ ከንቲባዎችና ለዕለት ዜና የሚያበቃ ሥራ ሊሰሩ ይችላሉ። እሱም ቢሆን ግን አዋጭ አይደለም። እነዚያ መናፍስት የሆኑት ያልታወቁ ኃይሎች የሚወስዱት የአጻፋዊ ምላሽ የህዝባዊ ኃይሉና የጅምላ ፍረጃው እንዲሁም መላው ኢትዮጵያን አውግዟቸው ነገ ከነቤተሰቦቻቸው መቋሚያና መውደቂያ እንደሚያጡ ታሪክ ምስክር ነው። በሌላ በኩል ያገዛዙ ኃይል ገና ሙሉ ኃይሉን ስላልተጠቀመ ነው እንጂ ሙሉ ኃይሉን ሲጠቀም ፋኖም ያማራ ልጅ ኃይልም ይጠፋሉ የሚል የከንቱ ስብስብና ፕሮፓጋንዳ እየተነዛ ነው። አገዛዙ ከዚህ በላይ ምንም ኃይል እንደሌለውም ይታወቅ ይገባል። ለትግሮቹ በድሮንና በጀት እንዳይዋጋ የትግሮቹ ጦር በህዝብ ማዕበል በታንክ ጭምር የታገዘ መደበኛ ውጊያ ስለነበር ለመደምሰስም ይመች ነበር። አሁን ግን መንግስት ከ70 ሚሊዮን አማራ ጋር ነው የሚዋጋው። ፋኖ ከሚባል ጥቂት የታጠቃይል ጋር ሳይሆን ከመላው አማራ ህዝብ ጋር እየተዋጋ ከትግሬ ጋር በነበረው ጦርነት አገዛዙ ይረዳ ያግዝ የነበረው እኮ ይህ የፋኖ ኃይል እና የአማራ ልጅ ኃይል ነበር። ዛሬ ይህንንም ሁለቱንም የሀገር ዋልታ አጥቷል። ህዝቡን ቆስለኛ በማንሳት ምግብ፣ ስንቅ፣ ተተኳሽ በማቅረብ በገንዘብ በመርዳት ሰንጋ ሙክት በማረድ ጠላ፣ የማር ጠጅ፣ እርጎ፣ ወተት በማቅረብ እግር በማጠብ የአገዛዙ ሰራዊት ከወረዳ ህዝብ ጋር እንዴት ይዋጋ? ያለ በጀት ማሸነፍ ይችላል እንዴ? አዎ የአማራ መሬቱ ሙሉ ነው። ለአገዛዙ ሰዓት እሾህ ኮረንችትን ሱፋጭ ሚስማር ሆኖበታል። እንዴት ብሎ ድሮን እንዴት ብሎ ታንክ ይጠቀም የሚለውም ለብዙዎች ጥያቄ ነው። ፋኖ በኩል ትግሉና ገና ጨቅላ ስለሆነ የጎደለው የተሞላ ያነሰው እየተጨመረ የተበላሸው እየተስተካከለ ወደፊት የሚሄድ የሚመነጠቅ አዳጊና ተመጋጋቢ የሳተረ መጥ ትግል ነው። አንድነቱ እየመጣ ነው። የባዲን ፋኖችና የአማራ ፋኖች እየተለዩ ነው። አሁን በጎንደር ውጊያ እንኳን የባዲን ፋኖች እነ ፋኖ ደረጀ አላገዙም። ቁጭ ብለው ክላሹን ይዞ ዳሽን ቢራውን ሲለጋዩላል። ባዲን የሰጠውን የቀበሌ ቤት መልሶ እንዳይነጥቀው የሚልም ወሰም በርካታው ነው። ግቡ ሲባሉ ተተኳሽ የለንም ቢሉም እኛ አለን እንሰጣቸዋለን ቢባሉም ስልካቸውን እያጠፉ እንደሸሹ ተሰምቷል። የጭንቁ ቀን ሲመጣ ግን ይህ የዩቲዩብ መንጋ ይዞ ተከታይ ያፈረው የፌስቡክ ፋኖ ሁሉ እየጠራ እየተገለጠ ይመጣል የሚል መልእክትም አለ። ፋኖ ገሌ የሚባል አጠቃላይ መሪ እስካሁን አልመረጠም። እኔም እንኳን እንደሚሰሙኝ የሚሰሙ የሚያከብሩ የጋራ አለቃል የላቸው ወይ እስኪመርጡ ነው የፋኖ መሪ ልሆን የሚለውን በርካቶ ነው። እሱ ግን ደግሞ አይሆንም። በዚያ ላይ በርካቶች ተናበውና ተዋድቀው አጥንታቸውን ከስክሰው ያቆዩዋትን አገር መላው የአማራ ሕዝብ ከሊቅ እስከ ደቂቅ ከትንሽ እስከ አዋቂ የፋኖን ኃይል ብሎም የህዝባዊ ኃይሉን በመቀላቀል ኢትዮጵያን እና ኢትዮጵያዊነትን ሊያስቀጥል እንደሚገባው መልእክቶች ተላልፈዋል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል። የማክሰኞ ሐምሌ 18 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ በግ ባልበላሽ ትበይኝ አለጅብ ውሸት ቢከለከል ቅጥፈትም ቢያስቀጣ ምን ይውጣው ነበር የዘረኛን መንጋ ለ27 ዓመታት በላይ የኦሮሞማው ፋሽስት ኮሎኔል በወያኔ ጡት የዘረኝነትን ወተት እየጠጣ ያደገ እርኩስ ልጃቸው ነው። ወያኔ ደግሞ ሙያተኛ ቡድን በልቦለድነት ተወልዶ በውሸት የዳበረ ጸረ ሕዝብ ቡድን ስለነበር ኮሎኔሉ ውሸትን ተግቶ ቅጥፈትን ተወግቶ የቆየ ግለሰብ ነው። ኢትዮጵያዊነትም ሰብአዊነትም የለውም። ያላደገበትን ከየት ያምጣው? ኢትዮጵያዊ ለመምሰል ዲሞክራሲያዊ ነኝ ለማለት ያደረገው ሙከራ ነፍሱ በዘረኝነትና በፋሽስትነት የተያዘች በመሆኗ አልዘልቃለው አውሬ መሆኑም ተጋለጠ። ይህን ሐቅ አልቀበል ያሉት መሰል ዘረኞችና ከሃዲዎች ብቻ ናቸው። የኢትዮጵያ ታሪክና ህልውና ሳይሆን ልብወለድ የሆኑት ዘረኞቹ ራሳቸው ናቸው። የሐሰት ታሪክ ወልደውና አቀንቅነው ማንነታቸውን ክደው የሚለፈፉት ሁሉ ያስገመታቸው ነው። ወያኔ እድሜ ለኮሎኔሉ ለማገገም እድል ካገኘ በኋላ ተቻክሎ ወልቃይት ቆቦን ወዘተን አማራውን በደሙ ያስመለሰውን መሬት በቅርቡ እንመልሳለን እንይዛለን ማለት መለፈፍ ጀምሯል። በዚህም አሜሪካኖቹ እንደደገፉትና የአማራውን አገር ወዳድ ኃይል እየወጋ ያለው ፋሽስቱ የኦህዴድ አገዛዝም እየደገፉት መሆኑን ቀዳዳው ወዲ ረዳ ለፍፏል። መሬቱን ያስመለሰው ራሱ አማራው እንጂ ድሮም የኮሎኔሉ ቀልብ እስካሁን በረባ ጦርነት ያልተፈተነው ጦር እንዳልሆነ ሁሉም ያውቀዋል። ስለዚህም የፋኖ አንድነትና መጠናከር ለአገር አድን ትግላችን ወሳኝ ነው። በያሉበት የዘረኞቹን ቀንደኞች መቀንደብ መቅጣት መስፋፋት መበራከት አለበት። ለማውገዝ ሲሞክሩ ይህ እርምጃ መውሰድ የኢሃፓ ልምድ ነው በሚል አንገት ሊያስደፉ ለሚጠሩት ውዳቂ ኃይሎች ቆራጣ ጆሮ እንኳ መስጠት አያስፈልግም። እሰይ ተገቢ እርምጃ ነው መሆን አለበት መልሳችን። ምኑ ተጀምሮ ተንጫጫችሁ ነው መልሱ? በቅርቡ ኮሎኔሉ የአገርን ሀብት ለረሃብ እየረገፈ ላለው ወገን እርዳታ በማዋል ፋንታ የእርዳታ ስንዴ ዘርፎ መቸብቸቡን በመተው ፈንታ ከ4 ቢሊዮን ብር ያላነሰ ገንዘባችንን በኦሮሙማ ቤተ መንግሥት ግንባታ ላይ እያዋለ መሆኑንና ሺዎችን ማፈናቀሉን ክቡርና ገንቢ ሥራ ነው ብሎ ሊያሳምነን ሲንደፋደፍ ሲቀባጥር የሰማው ሁሉ ወይኔ ውሸት ቢከለከል ኖሮ ምን ይውጠው ማለቱ አልቀረም። ዛሬም የኮሎኔሉ ልዩ ልዩ አጫፋሪዎቹ ጆሮ ህሊናቸው ላይ ተኝተው ለኢትዮጵያም ጸር ሆነው ይገኛሉ። ኢትዮጵያ ዘረኞችን ታቸንፋለች። መርሃቸውን ሽጠዋል፣ ራሳቸውንም አሸናክለዋል። አገራቸውን ረስተው ወደ ጎጥ የወረዱትም ብዙ ናቸው። አንዳንዶቹ እንደ አማራ ብልጽግና አማራነትን ሽፋን ማድረጋቸውም እየታየ ነው። ይህም የሚወገዝ ነው። አገር ወዳድ አማራው ኃይል በቅድሚያ ኢትዮጵያዊ ነው። ይህን መርሳት ወንጀል ነው። አገርን ማዳን አጥቂነትን ይጠይቃል። ግፍን ጥቃትን በዝምታ መቀበል ትክክል አይደለም። ቤት አፍራሾችን ሆነ አዛዦችን ማሳረፍ ያስፈልጋል። ጥቃቱን ወደ ማደሪያቸው መውሰዱ ከማቃጠላቸው በፊት የነሱን ማጋየት መቅደሙ ተገቢ ነው። ተመክሮው አለን፣ ከዚሁ ከራሳችን እንማር። ኢሃፓ ከፋኖች ጎን ይቆማል። በአገር አድኑ ትግል ከወገን ጋር ነው። ሁሉም ኢትዮጵያዊ አገሩን ለማዳን በአንድነት ይሰለፍ። ኢትዮጵያ ዘረኞችን ታቸንፋለች።
Yeah.
የረቡዕ ሐምሌ 19 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። በፈጣሪ አምናለሁ አህያይንም ማስራለሁ። የጥንቶቹ ሁሉንም ነግረውን በተጨባጭ ተግባርም ምሳሌ ተመክሯ ቆይተውልን አልፈዋል። ከአድዋ ድል ራሱ አያሌ ተመክሮን ዛሬን መገብየት ይቻላል። ደርግና ወያኔን በጽናት ታግለው የተሰውተም በውድ ደም የተገኘ የቅርብ ተመክሮ ሰጥተውናል። በበቂ ግን ከራሳችን ሰፊ ተመክሮ ተምረናል ማለት አያስደፈረም። ከባድ መቅዳቱ ቢቀናንም ይህንንም በቅጡ አውቀናል ለማለት አፍ ሞልቶ መናገር አይቻልም። የሥራቱ ቆንጮ ኮሎኔል ራሱ የጥራዝነት ጠቅነት ምሳሌ ነው። ሐሰትን አቅፎ ሽሩሩ የሚል ስለሆነ ዋልጌነት ተስፋፍቶ ሕፃናት ሳይቀር የሚደፈሩበት ማፈሪያ አገር ሆነናል። መንግሥት ተብየው ከረሃብተኛው ስንዴ የሚሰርቅበት፣ ገዢው ትንግርት ምታታለኝ ሲል የማያፍርበት፣ በይፋ ተረኛነን ቦታውን ተውልን የሚሉበት ምኑ ቅጡ? ጉዶች ከማናቀው ባህር ወጥተው ፈልተውብናል። የመጀመሪያው ፍጥር ኦሮሞ ነበር፣ ስሙንም አዳም ብሎ የሚያደናግረው አማራ ነውም እስከማለት ደርሰዋል። ለአውሬው ኮሎኔል በመጀመሪያ ድጋፍ የሰጡ በርካታ የነበሩ ቢሆንም ባለፉት ጥቂት ዓመታት ግን የኮሎኔሉ አገዛዝ ጭፍንና የለየለት ጸረ ኢትዮጵያ፣ ጸረ ሰው አምባገነንና ፋሽስት መሆኑን ብዙዎች በደም በታጀለ ተመክሮ በፍጅትና ሰቆቃ እንዲገነዘቡ ተደርጓል። ዛሬ በብዥታ ሳይሆን ይሁነኝ ብለው የሚደግፉት ብቻ ናቸው ያሉት የዘረኛ ጭፍሮች። ጎራው ተለይቷል። ብልጽግና ተብየው ከሰፊው ሕዝብ ጋር በአብይ ቅራኔ ተፋጧል። ከመጀመሪያው ከጠዋቱ ኮሎኔሉና አገዛዙ በኢትዮጵያ ላይ ባዕድ ጠላት ያመጣብን መርገም ነው ብለው አቋም የያዙት ኢህአፓ ለምሳሌ የድርጅት ግዳጃችንን ተወጥተናል፣ ሕዝባዊ ቃል ኪዳናችንን አክብረናል ብለው ቢኩራሩ አግባብ አላቸው። ጠቅላይ ሚኒስትሬን አገኘሁ ብለው ላምባገነኑ የሰገዱ የካዱ ጫማ የሳሙ ግን እስካሁንም በይፋ ሕዝብን ይቅርታ ያልጠየቁ በመሆናቸው ውጉስ ከማሪዎስ ከመባል አያመልጡም። አጠፋን ሲሉ በለሆሳስ እንኳ ሳይሰሙ የትግል ጎራ በረት ይመስል ገልበጥ ብለው ታጋይና አገር ወዳድ መስለው እንደገና ሕዝባዊ ትግሉን ሊያደናቀፉ ሲጥሩ፣ ተመሳስለው ከሽንፈት ሊደባልቁን ሊጫወቱብን ሲነሱ ልንሞኝላቸው ከቶም መፈቀድ የለበትም። ሕዝባዊ ኃይሎች ቡከንና ከሃዲዎችን መልሰው የአመራር ቦታ ሰጥተው ዳግም የጠላቶች የዘረኞች ሰለባ መሆን የለባቸውም። አባበሉኝ የሚል አጸያፊ ወያኔ አሁንም በሕዝብ ላይ በአማራው ላይ እየተነሳ ሲያቀረሽ መቻል መቀበል ሊፈቀድ አይገባውም። በዚህ መስክ ሲኖዶሱ ሃይማኖታችንንም ሆነ ምዕመናንን አላከበረም አላስከበረም። ዘረኞች ሊሻሻሙ ሊያረክሱ ሜዳ ለቆላቸዋል። ሕዝብና አገርን ይጠብቃል የተባሉት ተቋሞች የሕዝብን አሰቃይ ፈጂና የዘረኛ የግል ሎሌ ከመሆን አላመለጡም። የምን ጭቁን ወታደር? የፍጅት መሳሪያ እንጂ። ምሁር ተብዬዎችም ያው ዶክተር ተብዬው በበዛበት አገር የመሐይምነት ነጸብራቅ ሆነው ባልማር ይቅርብኝ የሚያሰኙ ማፈሪያ ሆነው እየታዩ ነው። ትችታችን የጅምላ ባይሆንም መለያቸውን መጠቆሙ አስፈላጊ መሆኑ አልቀረም። በዚህ ሁኔታ ውስጥ እየታገሉ ያሉ አገር ወዳዶች ኢትዮጵያውያን ከራሳችን ተመክሮ ትምህርት ቀስመው ትግላቸውን መቃኘት ይጠበቅባቸዋል። መደራጀትና እዩኝ እዩኝ ባይነት፣ አንበሳ ነኝ ፉከራ ወደ ጎን ትቶ በህቡ በሙያተኛነት ተደራጅቶ ተመክሮን ያቀፈ ስልት አስቀድሞ መታገል መቻል ይኖርባቸዋል። ጎራቸውን በሁሉም ፈርጅና መንገድ ማጽዳት፣ ሰንደቅ ዓላማችንን ማክበር፣ የወያኔን ቡትቶ ባንዲራ ማቃጠል፣ ወያኔ ደጋፊዎችን ማግለል፣ ባገዛዙና አጫፋሪዎቹ ላይ ማህበረሰባዊ ማዕቀብን ማጠናከር፣ በሕዝብ ጠላቶች ላይ ተገቢውን እርምጃ መውሰድ፣ ፋኖነትን ማስፋፋት ማጠናከር፣ በአገር ላይ ቅንጣትም አለመደራደር፣ ወዳጅ ጣላትን ጠንቅቆ መለየት እሳቱን ወደ ነሱም ጎራ ማዳረስ ወዘተ አማራው በደሙ ያስመለሰውን መሬት ለወያኔ ሊያስረክብ አገዛዙ ተስማምቶ በጋራ አማራው ላይ ዘመቻው እየተከነባበረም ነው አፋሩ ላይ ደቡብ ህዝብ ላይ አኝዋኩ ላይ ወዘተ የፍጅት ዘመቻቸው ተዘጋጅቷል በጀመሩት የጥፋት ጸረ ኢትዮጵያ ዘመቻ ቀጣይ ናቸው እንጂ ወደ አገርና ቀና ጎዳና አይመለሱም ከቀን ወደ ቀን ወደ ከፋ ዘረኝነትና ወንጀል እየዘቀጡ ናቸው ጎይቶምና ራርሳ አሁንም ተሳስረዋል የሚደቅሳ ልጅ ላንለይ ላንፈታ ተቆራኝተናል ባለችው መንፈስ መሰረት የኦሮሞማ ፋሽስት ሞሮች አሁንም አንድነት ቢርቃቸውም የወያኔም ዘረኞችና ጳጳሶችም በመንጋነትና ጸረ ኢትዮጵያነት ግን የተሳሰሩ የሰመሩ ናቸው ይህ አይዘንጋ ብርሌ ከነቃ መቼም አይሆን እቃ ዘረኞችና ጨፍሮቻቸውን በጽናት እንታገላቸው ሰማይ ደፈረሰ ወደም ሳር ከተሉ የሐሙስ ሐምሌ 20 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ላይቀርሞቱ መንጠራውቱ የኦሮሞማ ፋሽስታዊ አገዛዝ ወደ መብደቂያው መድረሱ ምንም ተረጥር የለውም መጨረሻው ግን ለሀገራችን በሚበጅ መልኩ ይሆናል ወይስ ቀውጢውን ያስቀጥልብናል የሚለው ለኛ የሚያሳስበንና እንዘጋጅበት የምንለው ነው ኮሎኔሉ ተጎትቶ ይወጣል እጣው የሙሶሊኒን ይሆናል ወይም ሐራሪ እንደፈረጠጠው ቡከን ላጥልብናል ሌላ መጨረሻ የለውም ለበሻሻው ውርጋት ፋሽስት እድልና ጊዜ ፈተናቸው ፋሽስቶቹ ይፈጁናል ኢትዮጵያን ለአደጋ ይዳርጋሉ በጀመሩት ከይሲ መንገድ ወይስ ለል አድርገናቸው አሸንፈናቸው አገራችንን ከጥፋት እናድናለን ለዚህ መልሱ ያለው በአገርወዳድ ኃይሎችና በህዝብ እጅ ብቻ ነው ኃይል የህዝብ ነው ኮሎኔሉና መንጋው ጠፊ ተሸናፊ ናቸው ብለናምነን በአንድነትና በጽናት ከታገልን እናቸንፋለን ምንም ጥርጥር የለውም ምንም ጥርጥር የለውም ስንል ግን መማላት ያለባቸው ቀድመ ሁኔታዎች እንዳሉ ማወቅ አለብን በቅድሚያ የፋኖ አገርወዳዱ ኃይላንድነት መረጋጋት አለበት አገዛዙ በአውራጃዊ ስሜት ፋኖን ሊከፋፈል ከሃዲ አማራዎችን ቀጥሮ ማሰማራቱ ጋድ ነው መሪ ነኝ እኔ ነኝ የጎበዝ ዋና ለቃ በማለት ሽኩቻ አለ ዘመናዊ ጠመንጃን ትጥቅ ይዞ እና አሳምሮ መንጎማለል ዋና ስምሪታቸው የሆኑም አሉ ስማችን ከገነነ ለባብለን ሊገዛን አገዛዙ በጉዙ ገንዘብ ይመድብልናል የሚል ስሜት የሚያንጸባርቁም አሉ እነዚህ ርካሽ ግለሰቦችን የሚያወድሱ ህብረተሰባዊ ሚዲያዎችም ተቆልቁለዋል ፋኖ ድሮን ይዟል መላ ጠቅላይ ግዛት ነጻ ወጣ ብለው በሐሰት የሚደሰኩሩንም በአገዛዙ ሳይቀር ተገስተው ተሰማርተዋል ግንቦት 7 40 ምንጭ ደረሰ ብለው በሐሰትና ጉል ተስፋ ሲጫወቱብን የነበሩትን ዋሾች ከመቼው እንረሳለን? አገር ወዳዱ የፋኖ ኃይል ሙያተኛና ትግሉ የሚጠይቀውን የድርጅት ይዞታ ገና እንደሌለው ተገንዝቦ እርምት እንዲያደርግ በአጉል ሰበካ እጅግሩን ቢያስሩት ወዳጅ መስለው የሚጥሩ ብዙ ናቸው። አላማቸው አገዛዙን መጥቀም መሆኑ ግልጽ ነው። መዝረክረክና ማዕከላዊነትን ያጣይዘት ማንጸባረቅ ድክመት እንጂ ጥንካሬ አይደለምና ፋኖ አንድነቱን ድርጅታዊ ሙያተኛነትን ህቡ አሰራርን ማጠናከር ይኖርበታል። የሚናቀና የደደበ ጠላት ቢኖረንም በራሳችን ገንዘብ የታጠቀ በመሆኑና በአዳን አማካሪዎችም ስላሉት ከሚመጣ ጉዳት ራስን ለመጠበቅ የጠላትን አቅም አውቆ መዘጋጀቱ አስፈላጊ ነው። ጠላትን ለማቸነፍ ለጠላት ጨለማ መሆን አስፈላጊ ነው። ድክመት ጥንካሬን ማወቅ መገምገም መቻል የለበትም። ትጥቅ ብዛትን መደበቅ ወሳኝ ነው። እንደ መንደራው ደልዳይ ያለኝ ይኸው ነው ብሎ መጋለጥ ጎጂ እንጂ ጥቅም የለውም። ፋኖነት በጥልጣልና ጉድሩ መዋብ የሚገለጽ አይደለም። ስለዚህ ድክመትን ማስወገድ በስልት የሚዋጋ ሙያተኛ ጦር ለመሆን መጣር አስፈላጊ ነው። ፋኖ በጦርነት ህዝብን አስደስቷል አኩርቷል። ይበልጥ ድሎችን ሊቀዳጅ እንደሚችልም ግልጽ ነው። ራሱን ከሰርጎ ገቦችና አስመሳይ ወዳጆች መጠበቅ ቀዳሚ ተግባሩ መሆን አለበት። በአዴን አማራ ብልጽግና የአማራው ህዝብ ጠላቶችና መመታትም ያለባቸው ናቸው። በዚህ ላይ ምንም በጀታ ሊኖር አይገባም። በጻይ ጎይቶ ምን እንደምናጠቃ ሁሉ ጓድ በረከት ታምራቶችን ማደባየት ይኖርብናል ማለት ነው። ከፈራ አማራዎች ጋር ፍቅር ሰላም የሚሰብኩ የአገዛዙ ቡችሎች ብቻ ናቸው። ዘረኝነት ይውደም። ኢትዮጵያ ለዘላለም ትኖር። ሽግግር ሲሉ ሽግግር ስንል በዚህ ርዕስ ላይ ስንጽፍ ብዙ ጊዜ ሆኗል። በደርግ ጊዜያዊ ህዝባዊ መንግስት ብለን ያቀረብነው ጀምሮ ከስርዓት ወደ መሰረታዊ ለውጥ ለመሻገር ምን ማድረግ ያስፈልጋል በሚል ይህን ጉዳይ ሁሌም ሁኔታውን ባጤነ ይዘት ስንዘረዝር ቆይተናል። ደርግ ስልጣን ለራሱ ሊጨብጥ ሲነሳ ደርግንም ጨምሮ ከነጭቁር ወታደሮች ከሁሉ የተውጣጣ ጊዜያዊ ህዝባዊ መንግስት ይመስረት ስንል ደርግ ያው ሞግዚት ነኝ ብሎ ስልጣኑን ሊቀጥል ሲወስን ዛሬ እንደምናየው ማለት ነው። አጫፋሪው መኢሶን ደግሞ ደርግን በመደገፍ ቅጣምባሩ የጠፋ መፈክር በማቅረብ ደርጉን ለማስቀጠል ደፋ ቀና ብሎና ሐቀኛ ሽግግርን ተቃውሞ ያስከተለብንን መከራ ያየነው ነው። የህዝብ ትግል ድል ይረጋገጥ ዘንድ የሥርዓት ለውጥ በሽግግር ሂደት በኩል መሆኑ ዋስትና ያለው ለውጥን እውን ለማድረግ ይጠቅማል። በተጨባጭ ምን ይታያል? ቀደም ምን ብለን ነበር? ስለ ጉዳዩ በጥር ወር 1994 ዓመተ ምህረት ባወጣነው ጽሑፍ የሚከተለውን አስፍረን ነበር። ካለፉት 100 ዓመታት የኢትዮጵያ ህዝብ ፖለቲካዊ ተመክሮ የሚከተሉትን አበይት ትምህርቶች መቅሰም ይቻላል። ሀ ያለፉት መሪዎች ንጉሳዊውም ሆነ ወታደራዊው ደርግና አሁን ያለው ዘረኛ ስርዓት የኢትዮጵያን የፖለቲካ የኢኮኖሚና ማህበራዊ ችግሮችና ኋላ ቀርነት ረሃብንም ጭምር ሊፈቱ ሊያስወግዱ አልቻሉም። ላለፉት 100 ዓመታት የተፈራረቁት ማናቸውም መንግስታት ብሔር ብሔረሰቦች ተከባብረው ተፈቃቅደውና ተቻችለው አብረው የሚኖሩበትን የፖለቲካዊ ኢኮኖሚያዊና ማህበረሰባዊ ስርዓት ሊፈጥሩላቸው አልቻሉም። ሀ ማንኛቸውም መንግስት በተግባር የሚገለጽ አሳታፊ ዴሞክራሲን በመመስረት መሰረታዊ የሆኑ የሰው ልጅ መብቶችን ማለትም የንግግር፣ የሃይማኖትና የመሰብሰብ ነጻነቶችን ወዘተ ልምድና ባህሉን ሊገነቡ ሊያዳብሩ አልቻሉም። መ ማንኛቸው መንግስት ግጭቶችን ክርክሮችን ህግና ደንብን በመጠቀም በሰላም በድርድርና በውይይት የሚፈታበትን ሁኔታና ባህል ሊፈጥሩ አልተቻላቸውም። ሰ ማንኛቸው መንግስታት በትረ መንግስትን ሰላማዊ በሆነ መንገድና የምርጫና ህግና ሂደትን ተከትለው ሊይዙ አልቻሉም። ይልቁንም በኃይል እየመጡ በኃይል የሚወርዱ ሆነዋል። ከዚህ በላይ የተጠቆሙት ተመክሮዎች ሊያስገነዝቡን የሚችሉት የኢትዮጵያ ህዝብ ምንጊዜም ቢሆን የራሱን መንግስት በመምረጥና የሚመረጠው መንግስት ኃላፊነቱና ተጠያቂነቱ ለርሱ መሆኑ የሚያረጋግጥበት ስርዓት ለማግኘት አለመቻሉን ነው። ነኚህ በዘመናት የተፈራረቁት ስርዓቶች የኢኮኖሚና የማህበራዊ ኑሮ እድገት ማስገኘት ይቅርና ድህነት፣ በሽታ፣ ረሃብ፣ ድንቁርና ጦርነት እንዲንሰራፋ አበይት ምክንያቶች ሆነው ተገኝተዋል። ሁሉም መንግስታት በተለያየ መንገድ ለሀገሪቱ ኋላ ቀርነትና ድህነት ተጠያቂ ናቸው። ይህን በእይታችንና ግንዛቤ አስገብተን ለለውጡ አምጪ ሹሙ ሳይሆን ህዝብ ነውና ወያኔን ወደ ቀውስ የከተተው ሙሉ ተሳትፎ ለማረጋገጥ የሽግግር ሂደት መኖሩን አስፈላጊ ነው ስንል ቆይተናል። ህዝብ የጠላውን የተዋጋውን ሊያስወግደው የቆረጠውን ኢህአዴግ አድሼ አስቀጥላለሁ ማለት ፋይዳ ቢስ ከመሆኑ ባሻገር ህዝብን መጻረርና ጨቆናን ማስቀጠል ነው። ከሹሙ አበይት ስተቶች አንዱ ግዙፉ ይህ ነው። ህዝብ ወያኔ ኢህአዴግ ይወገድ እንጂ ተጠግኖ ይቀጥልብን አላለም። የወያኔ ህጎችና አዋጆች ይሻሩ ይሰረዙ እንጂ ይታደሱ ይቀጥሉ አላለም። የሹሙ አያያዝና አካሄድ ግን ከህዝብ ፍላጎት የተጻረረ በመሆኑ ከወዲሁ መክሸፉን ወዳጆቹ የሆኑት እንኳን ማመን የተገደዱበት ጊዜ ላይ ነን። ወያኔ ተወገደ አለቀለት ወይም አለፍ ብለውም የድሮ ስርዓት ሊሉ የሚቃጡ ተላሎች አስመሳይ ታጋዮችና ወያኔዎች መሆናቸውን ማወቅ የሚያቅተንም አይደለም። ወያኔ ቢዳከምም አሁንም አለ። የገደላቸውን ማሰብ ይበቃል። ስርዓቱ እስካልፈራረሰ የሚያንሰራራበት ሁኔታ እውን ይሆናል። ይህን ሁሉ በግንዛቤ በማስገባትና ወያኔ በ1983 ዓመተ ምህረት የሞከረው የይስሙላና የቁጥጥር ሽግግር ውድቅነትን በማጤን ነው። ሁሉን ኃይሎችና ህዝብን ያቀፈ የሽግግር ሂደት ብቻ ነው መፍትሄው ስንል የቆየ ነው። የሽግግር መንግስት ሂደትን የሚቃወሙ ክፍሎች ራዕያቸው ህዝባዊ ስላልሆነ ብቻ ነው። ህዝባዊ መንግስትን ሳይሆን የግላቸው ወይም የቡድናቸውን አምባገነንነት የሚፈልጉ በመሆናቸው ነው። ራዕያቸው ዴሞክራሲ፣ የኢትዮጵያ አንድነትና ህዝባዊ መንግስት ከሆነ ግን አማራጩ የሽግግር መንግስት መሆኑን የሚስቱት አይሆንም። ማለትም ሁሉን ኃይሎች፣ ድርጅቶች፣ ታዋቂ ግለሰቦችና የህብረተሰቡ መሪዎች፣ የማህበራት ተጠሪዎች ወዘተ ያሳተፈ የሽግግር ስብሰባ ማድረግና በዴሞክራሲና በብዙሃን ድምጽ አማካኝነት የሽግግር መንግስት ለተወሰኑ ዓመታት መመስረት ማለት ነው። የሽግግር ሂደት የሚያሻው በህብረተሰቡ ውስጥ ችግሮች አሁንም ሳይቀረፉ ስላሉ ነው። ይህን ተመልክቶ ልዩ ልዩ የተሳሳቱ ሐሳቦች ሲሰነዘሩም እያዳመጥን ነው። አንደኛ ሹሙ ተወዳጅ ስለሆነ ራሱ ያሻግረን የሚለው ነው። ይህ አልሸሹም ዞራሉ አምባገነንነትን ደግፎ አቋም መሰረተ ለውጥ ሐሳብን ዴሞክራሲና የህዝብ ተሳትፎን የሚጻረር ነው። ህገ መንግስት የተባለውን መሻር፣ የሆነ ያልሆነ ሰው መሾም፣ አሸጋጋሪ መሆን ለአንድ ግለሰብ የሚሰጥ አይደለም። ሹሙ የአንድ ብሔረሰብ ድርጅት ተወካይ ነው። የኢትዮጵያ ድርጅት መሪ አይደለም። ኢህአዴግን ጠግኖ መሪ ሊሆንብን አይችልም። ህዝብ ያልመረጠው መሪ የህዝብ መሪ ነው ሊባልም አይችልም። አንዳንድ ራሳቸውን ልሂቅና ምሁር ያሉ አድርባይ እንደቀድሞው ሹሙን አሞካሽተው ልክ እንደተመረጠ መሪ አድርገው ሊያቀርቡብንም የሚያደርጉት ሙከራ በነቃው ህዝብ ይከሽፋል። የምንፈልገው ስርዓት ህዝብ ወሳኝ የሚሆንበት ዴሞክራሲያዊ ስርዓት እንጂ አጼ ወይም ሊቀመን በርሹም ባፈተተው እንዲፈነጭብን የሚፈቅድ ስርዓት አይደለም። ስለዚህም በሁሉን አቀፍ ጉባኤ ሽግግሩ እውን ይሆናል እንጂ ደማችንን ትግላችንን የሀገራችንን እጣ ለአንድ ግለሰብ ያውም 28 ዓመታት ወያኔ ለነበረና አሁንም ለባዕድ ላጎበደደ አሳልፈን መቼም አንሰጥም። ትግላችን ተፋፍሞ ይቀጥላል የምንለውም ለዚህ ነው። ሁለተኛ የሽግግር ሳይሆን የአንድነት ህብረት መንግስት እናቋቁም የሚለው ነው። ይህም ሁሉን የሳተ አቋም ነው። ይህን አቀንቃኞች የአንድነት መንግስት ሲሉ ለመላ ኢትዮጵያ ይሁን ለውሱን ብሔረሰብ ግልጽ ባያደርጉትም ለመላ ኢትዮጵያ ይሁን ብለን ብንወስደው እንኳ ከተጨባጭ ሁኔታ ጋር የተዛመደ አይደለም። አንድነት ባለመኖሩና ልዩነት በመኖሩ ነው ሁሉን አሳታፊ ጉባኤ ተካሂዶ መፍትሄ በጋራ ይፈለግ የሚባለው። የኦሮሞ ድርጅቶች እንኳ በርካታና እርስ በርስ የተቃረኑ ናቸው። ሌሎችም እንዲሁ በቅርቡ ተዋሃድ ተጣመር ጠቅላይ ሚኒስቴርን ለደግፍ ነው ያሉ ቡድኖች ተዳምረው ተዋህደው እንኳ ሚዛን ሊደፉ ቀርቶ ከገለባነት ያልወጡ ናቸው። መሰረትና ሚዛን ያላቸው ድርጅቶች ተለጣፊ ማህበራት ሳይሆኑ ሀቀኞቹ የፖለቲካ ግለሰቦች ስንል ዘረኞችና ሌሎች ወንጀለኞችን ማለታችን ያልሆነ መደዴ ፖለቲከኞችን ያላቀፈ ሽብርተኞችን ያላስተናገደ ስብሰባ መሆን አለበት። ሁሉ የፖለቲካ ስረኞች አስቀድመው ይፈቱ ደግሞ አሁንም ወቅታዊ መፈክር ሆኖ መቀጠል ያለበት ነው። ጥቂቶችን ለይስሙላ ከለቀቀ በኋላ ስለ ብዙሃኑ እስረኞች ጸጥታን ያሰፈነው ሹም በዚህም ግዙፍ ግድፈቱ ሊወገዝ የሚገባው ነው። ጣዖት ጠራቢዎቹ በርካሹም በሌላውም መንገድ ተክለሰብ ሊያላበሱት ሲነሱም በጣዖት ሳይሆን አመኔታችን በሰፊው ህዝብ ሊቅ ተብዮቹ በናቁት ላይ መሆኑ ከተዋቱም ነግረናቸዋል። ደርግ ከመውደቁ በፊትና ከወደቀም በኋላ ሊኖር ስለሚገባው የዴሞክራሲ አማራጭና ሂደት ሰፋፊ ጽሑፎችን አቅርበንም ነበር። ያኔ በዚያን ጊዜ ስንቶቹ ለወያኔ ሲያረጠርጡ ኢህአዴግ ሆነናል ሲሉን የሽግግር አማራጭ አቅርበን ወያኔ ለስልጣን ከበቃ የኢትዮጵያ መከራና ጥፋት እውን ይሆናልም ብለን ነበር። የሆነውም ያው ነው። የአንድነት መንግስት ይመስረት ብሎ መነሳት ያለውን ተጨባጭ ሁኔታ መረዳት ያቃተው መሆን ነው። የአንድነትና የህብረት ትብብር መንግስት ምናልባት ወደፊት ቅራኔዎች ረግበው መቀራረብና መስማማት ተችሎ በዴሞክራሲያዊ ምርጫ ኃይሎች አብረው ባንድነት ሲሰለፉ ሊሆን የሚችል ይሆናል። አሁን ግን በተጨባጭ ምኞት ከመሆን አልፈም የሽግግርን ሂደት ዋናነት በጃዙርም መካድ ከመሆን አልፈም። በነሐሴ ወር 1993 ዓመተ ምህረት በወጣው የኢሃፓ የፖለቲካ ፕሮግራም በአንቀጽ 111 የሚከተለው ሰፍሮ ነበር። የሽግግር ወቅት አንደኛ በሽግግሩ መንግስት ለመሳተፍ ፈቃደኛ ከሆኑ የፖለቲካ ኃይሎች ከህብረተሰቡ ወኪሎች ከሙያ ማህበራት ተጠሪዎች ከሀገር አዛውንት ከታዋቂ ግለሰቦች ወዘተ የተውጣጣ የሽግግር መንግስት አቋቁሞ በሀገር አቀፍ ምርጫ ለሚቋቋመው መንግስት ጥጊያ ማዘጋጀት። ሁለተኛ አ በሽግግሩ ወቅት የሁሉም የፖለቲካ ኃይሎችና የህብረተሰቡ ወኪሎች መንግስታዊ ተሳትፎ በስምምነት በመመካከር ባቻነት መንፈስና በዲሞክራሲያዊ ግንኙነት ላይ የተመሰረተ ይሆናል። ለ በሽግግሩ ወቅት ሁሉም የፖለቲካ ኃይሎች በሰላማዊ መንገድ ፕሮግራማቸውን ለህዝቡ ለማስተዋወቅ እድሉ ይኖራቸዋል። ሀ የሽግግሩ መንግስት እድሜ ከሶስት ዓመት የበለጠ አይሆንም። ሶስተኛ የሽግግሩ መንግስት ማህበራዊ ኢኮኖሚያዊ ወዘተ ፖሊሲዎችን በዴሞክራሲያዊ መንገድ በሽግግሩ ምክር ቤት ተወካዮች የሚወሰን ሲሆን የሀገሪቷን ህልውና በሚነኩ ወሳኝ ጉዳዮች ላይ የሽግግር መንግስቱ የመወሰን መብት ስልጣን ፍጹም የለውም። አራተኛ ሀ በሽግግር መንግስቱ ከመስተታፉት የፖለቲካ ኃይሎች ታጣቂዎችና እነዚሁ ኃይሎች በሚስማሙባቸው መመዘኛዎች መሰረት በፈቃደኝነት በውትድርና ከመቀጠሩ ዜጎች የተውጣጣ ታዛዥነቱ ለሽግግሩ መንግስት ይሆነ የሀገሪቷን ህላዊና ድንበሮች የሚጠብቅ ሀገራዊ የመከላከያ ኃይልና ጸጥታ የሚጠብቅ የፖለቲካ ወገንተኝነት የሌለው ሙያተኛ የፖሊስ ኃይል ይቋቋማል። ለ የተጠቀሱት የሽግግር ወቅት ሀገራዊ መከላከያ ኃይልና የፖሊስ ኃይል እንደተቋቋሙ በተለያዩ የፖለቲካ ድርጅቶች የተቋቋሙትና በእነሱም የሚመሩት ይፈርሳሉ። አምስተኛ ሀ የሽግግሩ መንግስት በሽግግሩ ወቅት የህዝቡን ዴሞክራሲያዊና ሰብአዊ መብቶች የማስከበርና የማክበር ግዴታ ይኖርበታል። ለ የሽግግሩ መንግስት መዋቅርና ይዞታ ስብጥር በተሳታፊዎቹ ስምምነት የሚወሰን ይሆናል። ይህንንና መሰል ሐሳቦችን በሽግግሩ ጉዳይ ላይ በየጊዜው ያቀርብነው ለውጡን ቀናና የህዝብን ድጋፍ የሚያገኝ ለማድረግ አማራጭ የለሽ ጎዳና ሆኖ በመገኘቱ ነው። ይህ እንዳይሆን ግን እንቅፋት ሆነው አገርና ህዝብን የጎዱት ደግሞ አንደኛ ፍጹም ስልጣን ፈላጊው ደርግና አድርባይ ምሁራን፣ ሁለተኛ ፍጹም ስልጣን ፈላጊው ወያኔና ጭፍሮቹ፣ ሶስተኛ ሁሌም የኢትዮጵያ ጣላት ባዳም፣ አራተኛም ዛሬም የስልጣን ጥመኞችና ጠባቦች። እናብራራ። ደርግ የራሱን ወታደራዊ ስልጣን ፈላጊ በመሆኑ ጊዜያዊ የወታደራዊ መንግስት ብሎ ከረመብን። ለደርጉም ያጫፈሩ አድርባዎች በርካታ ነበሩ። ደርግ ወድቆ ወያኔ ሲመጣና የሽግግር መንግስት እንል ደግሞ በአሜሪካ እርዳታ መለስ ዜናዊ የሚፈልገውን የይስሙላ ሽግግር አድርጎ ዘረኛ አገዛዙን አሰፈነ። ያኔም ወያኔን የደገፉ ለውጥ አመጣልን የሚሉ ባንዳዎች ተከስተዋል። ተለጣፊም ሆነው እስኪጣሉ አገልግለዋል። ዛሬም የህዝብ ትግል ወያኔን አደባይቶ ሊያስወግደው ሲል አሜሪካና አረቦች አሲረው የህዝብን ትግል የሚያቋርጥና የሽግግርን ሂደት የሚሰርዙ ሹሞች ደረደሩብን። የሽግግር ሂደትን በይፋ ከመቃወሙ ባሻገር ዋናው ሹም የማሻገራችሁ እኔ ነኝ እንጂ የምን ሰፊ ሁሉን አቀፍ ጉባኤ ብሎ ተፈጠመብን። ያፓናግሎ የፖለቲካ እስረኞችን አጉሮ ወያኔን ለማስቀጠል በኢሃዴግ መልኩ ሩጫው ባፍጢም ደፊ መሆኑን በአሁኑ ጊዜ በአዳኑም ተረድተውት ሹሞቹን በበላይነት ለማስቀጠልና የሀገራችንን ነጻነትና ህልውና መድፈራቸውን ለመቀጠል ሴራ እየጎነጎኑ ነው። ሙከራው ከሽፏል፣ ግን ሹሙ ተወዳጅ ነውና የሚሻለውን በአዋጅ ሽሮ የዲሞክራሲያዊ አሰራር አሻጋሪ ይሁን በሚል ዳግም ሊያደናግሩን ተነስተዋል። ግለሰብ አያሻግረንም፣ ኢህአዴግ ይፈርሳል እንጂ አይቀጥልብንም፣ የግለሰብ ወይም የቡድን አምባገነንነትን ህዝብ አይቀበልም። አሜሪካ ለምን የሽግግር ሂደት ጸር ሆና ቆየች? አሜሪካ አፍቃሪዎቹ እርማቸውን ያውጡና የህዝብን መብትና ሉዓላዊነት ስትንጻረር የቆየች ኢምፔሪያሊስት አገር ናት። ለጭቁን ህዝብ ሳይሆን ለግል ጥቅማቸው የቆሙት የአሜሪካን መንግስታት የኢትዮጵያና የአፍሪካን ህዝብ ጥቅም ሲያደባዩ የከረሙ ናቸው። ይህን አሌ የሚሉት ታሪክ የማያውቁ አሊያም ቡችሎቻቸው የሆኑ ናቸው። አሜሪካ በአፍሪካም ሆነ በዓለም አቀፍ ደረጃ ነጻ የሆነ ብሔራዊ መንግስታት እንዲኖሩ አትፈልግም። በአማራው ላይ ከወያኔ ጎን የዘመተችበትን ምክንያት የሚዘነጋ ዜጋ የሚኖር አይመስለንም። ዛሬም የወያኔ ሎሌ ስርዓት እንዲቀጥል በመፈለጓና ኢትዮጵያን የሚያስቀድም ኩሩ የራሷ መንግስት መኖሩ ጥቅሜን ይጎዳል ባይናትና አገር ወዳድና ህዝባዊ አገዛዝን እውን የሚያደርግ ሂደት አትፈልግም። እነ ሳውዲም እንዲሁ ናቸው። ሎሌ መንግስትን ሲሹ ህዝባዊ መንግስት መመስረቱን አጥብቀው ይቃወማሉ። የሀፓን ኢትዮጵያዊ አቋም አሜሪካ ያኔም ዛሬም አዋቂናትና ድርጅቱን በበጠላትነት መፈረጇ የሚያስገርም አይሆንም። ቅጥረኞቿ በነቂስ ወጥተው የሹሙ አጋሮች መሆናቸው አለ ምክንያት አይደለም። ኢትዮጵያውያን ይያሉ የሽግግር ሂደትን የሚቃወሙና በተለየም ምርጫ አሁኑኑ ባዮች ደግሞ የየራሳቸው ምክንያት አላቸው። ዲሞክራሲያዊ ሂደት ካለ በአገራችን ፖለቲካ ምንም ቦታ እንደማይኖራቸው ጠንቅቀው ያውቃሉ። መራጭም አያገኙም። አንዳንዶቹ ለሽግግር ጉባኤ የሚያበቃ ሚዛንም የላቸውም። ሹሙ ባንድ ጎኑ ኢትዮጵያዊ በሌላ ደንዳና ጎኑ ደግሞ ኦሮሞና ያንተ ሃይማኖት ተከታይ መሆኑን ሁሉም ተረድቶታል። ወንጀለኞችና ጸረ ኢትዮጵያ ኃይሎችን ኢምንቶችን ሰብስቦ መገኘቱ በራሱ ገላጭ ነው። ሁለት ዛፍ ሊወጣ ከጅሎት ባንዱም መንጠላጠል አቀቶታል። ውጅንብር ውስጥ ነው። ሀገርን ወዳልነው ወደ ተፋት ጎዳናም ይዞ እየተጓዘም ነው። የሽግግር ሂደትን አማራጭ ተው በወያኔ ምርጫ እንቀጥል ባዮች ባልደው የክልልና የከፈፈል ሁኔታ ክልላችንን ይዘናል። ሌላው በተለይ ኢትዮጵያ የሚለው እንዳይደርስ አድርገን በማጭበርበርም ቢሆን አሸናፊ እንሆናለን በሚል ነው። በተለይም ኢትዮጵያ ባይ ድርጅቶች በክልላችን አይድረሱ ከመአለት አልፈው አዲስ አበባን ልዩ ስያሜ ሰጥተው የውጡ ጮህታቸውን የሚያሰሙን ከማንኛውም ብሔር ቢሆኑ እነዚህ ቡድኖች በዲሞክራሲያዊና አገር አቀፍ ውድድር ከንቱና ተሸናፊ ሆነው እንደሚገኙ በመረዳታቸው ነው። ዛሬ ወጣት ፖለቲከኞች ምንም ፖለቲካና ታሪክ የማያውቁ ከጎጥ አስተሳሰብ ያልወጡ አድርባይ ጠባቦች ፈልተው ባሉበት የሽግግርን ሂደት ተጻሩ በግል ያሻግረን ወይም በኢህአዴግ ምርጫ ያሳትፈንን አቋም መያዝ ወደዱም ጠሉም ጸረ ኢትዮጵያዊነት ነው። የሁሉ ውጥንቅጥና የሰላም መጥፋት በተፈነበት ሁኔታ ምርጫ ብሎ ነገር አስከፊ ቧልትና ኢትዮጵያን ለጥፋት የሚዳርግ ለመሆኑ የሰኮንድም ክርክር ጠያቂ አይደለም። የወያኔ ህግና አገዛዝ ማክተም አለበት። ይህን የሚያደርገውና በህዝብ ተሳትፎ አዲስ ህገ መንግስት እውን ሊሆን የሚችለው አጅሬዎች እንደሚመኙት በሹሙ አዋጅነት ትዕዛዝ ሳይሆን በሽግግሩ ወቅትና ሂደት ነው። ሰፋ ያለ ገለጻ ግድ የሆነብን ድንገት ያልተረዱ ካሉ በሚል ነው እንጂ አውቀው የተኙትንማ ልስተን ልናስተምር ቅንጣትም ፍላጎት የለን። የሽግግር ሂደት ጥያቄ ስልጣን ባቋራጭ ለማያዝም ነው ሲሉ ተችተውናል። የሹሙ አመጣጥና አያያዝ ነው ፍጹም ስልጣን ባቋራጭ። ሁሉም ኃይሎች ይምከሩ ይወያዩ በጋራ ወስነው ለሀገር የሚበጅ መፍትሄ ይፈልጉ ማለት ባቋራጭ የግል ስልጣን ፍለጋ እንዴት ሊሆን ይችላል? ወጣም ወረደም ግን የመንጋው ግርግር ሊደብቀው ያልቻለው ሀቅ ሹሞቹ እንዳልቻሉበት ነው። አላማቸው ኢትዮጵያን ለማዳን ከነበር የዘረኛ ፖለቲካን ማስፈን ከነበር ግን እየተሳካላቸው ነው። ሊረዷቸውም ባለመንጫዎቹም ያሰሳ በደኖ ነፍሰ ገዳዮችም ቀይ ሽብርተኞችም ጠባቦችም ሁሉ ከጎናቸው ቆመዋል። ለሆነ ሃይማኖትም አድሎ መጀመሩን አልሳት ነው። ፀሐይ ሞቆት ያረረውን አሮጌ አንጃ ኢሃፓ ብሎ መጋበዝና አመል አይለቆኑበት መዝጋቱና ማንቋሸሹም የተጠበቀ ነበር። በብሔር ተደራጅቶ ያው እንደ ቀድሞው ኢትዮጵያን ለራሱ ተገዢ ለማድረግ ያለውን ከንቱ እቅድ ትቶ የሽግግርን ሂደት መከተል ከቻለ ምናልባትም ወደደኝ የሚለው ህዝብ በኢትዮጵያዊነት እስከተደራጀና የህዝብን ፍላጎት እስከከበረም በነጻ ምርጫ ሊመርጡት ይችሉ ይሆናል። በፍርሃት አምባገነን እንደገና መምራት ከስህተት በላይ ጥፋት ነው። ሁሉም ድርጅት የየራሱ አቋምና ፕሮግራም አለው። እነዚህን ሁሉ ሊያስማማ የሚችል መካከለኛ መድረክ ሊገኝ መቻል አለበት። በዚህ መሰረት ሽግግሩ ተከናውኖ ህዝብ በነጻ ድምጹን የሰጠው ህገ መንግስት ሆነ በሚዘጋጀው ምርጫ የፈለጉ ፕሮግራማቸውን ለህዝብ በተናጠል ሆነ በህብረት አቅርበው የህዝብ ምርጫና አውንታዊ ድጋፍ ሊያገኙ ይችላሉ። ይህ ባልሆነበት የህገ ወጥ አገዛዝ መሪ አካል ሆኖ አመታትን አሳልፎ ከመቅጽበት አዛዥ ናዛዥ እኔ ነኝ ብሎ መድረክና የህዝብን ፍላጎት መጻረሩ ውድቀት እንጂ ስርየትን አያመጣም። ይህን ማየት የሚሳናቸው በስልጣን ጥም የተጋረዱና ለባዕዳን ያደሩ ብቻ ናቸው። ጽንፈኝነትን ሆነ ጎጠኝነትን ልንቋቋመው የምንችለው በቀናና ትክክለኛ ሽግግር ሂደት ህዝባዊ መንግስት እውን ሊሆን ሲችል ብቻ ነው። በዚህ ቀና ሂደት ሁሉም ኃይሎች እንዲተባበሩ ኢሃፓ ጥሪ ያደረገ ለዚህ ሂደት አጋርና ደጀን እንደሚሆንም ቃል ይገባል። ሁሉም የፖለቲካ ስረኞች ይፈቱ፣ ሁሉን አቀፍ የሽግግር ጉባኤ ይደረግ፣ ለህዝባዊ ትግላችን ግብ መምታት ትግላችን ተፋፍሞ ይቀጥል። ውድቀት ለወያኔ ኢህአዴግ።
Let's go.